Voice of America. የአሜሪካ ድምጽ ራዲዮ ጣቢያ ነው።
ደቡብ ሱዳን ውስጥ ያለው ነገር ጥሩ አይደለም። በጆንግሌ አፐር ናይል እና ዩኒቲ ስቴቶች አካባቢ ጦርነት እንዳለ ነው የሚነግሩን የሚመጡ ሰዎች። አሁን በቅርቡም ደግሞ የሚወጡ ሪፖርቶች የምግብ እጥረት ችግርም በእጅጉ እንዳለ እና ወደፊትም በጣም እንደሚያሰጋ ነው።
አቶ ክሱት ገብረ እግዚአብሔር የመንግስታቱ ድርጅት የኢትዮጵያ ቢሮ ቃል አቀባይ ናቸው። ዝርዝሩን በእለቱ አብይ ርዕስ እንመለከታለን።
የዜጎች የነፍስ ወከፍ ገቢ ጨምሯል፣ ከድህነት ወለል በታች የሚኖሩ ሰዎች ቁጥርም በከፍተኛ ደረጃ ቀንሷል ሲል የኢትዮጵያ መንግስት ለአሜሪካ ድምፅ አስተያየታቸውን ያደረሱ አንዳንድ የአዲስ አበባ ከተማ ነዋሪዎች ግን የተለወጠው ምንድን ነው ሲሉ ይጠይቃሉ። በሁለተኛው አጋማሽ ዝርዝር ዘገባ እናቀርባለን። የብሩንዲው ፕሬዝዳንት የፕሬዝዳንታዊ ምርጫ ጊዜ እንደሚተላለፍ በኦፊሴል አስታወቁ። ለፕሬዝዳንቱ ለሶስተኛ ጊዜ ለመወዳደር በመወሰናቸው ሳምንት ያህል ተቃውሞ ሲካሄድ መቆየቱ ይታወሳል። በደቡባዊ ግብጽ በሚገኘው ካንድራክ የተባለ ጥንታዊ ቤተ መቅደስ ውጪ ዛሬ አንድ አጥፍቶ ጠፊ ራሱን በማፈንዳት አራት ሰዎችን አቆሰለ፣ የሚሉት ደግሞ ከርዕሰ ወሬዎች ውስጥ ናቸው።
ሌሎች በርከት ያሉ ዘገባዎችና ቅንብሮችንም ይዘናል። ዜና ጤና ስትልን እንደምናምስታችኋል አድማጮቻችን። ዛሬ የምናስተናግዳችሁ ኒያዳኝ ፍሳዬና
አሉላ ከበደነን ከአቀናባሪያችን ንጉሥ ታምሬና ከስርጭት መሐንዲሱ ከርቲስ ፋይንም ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
የብሩንዲው ፕሬዚደንት የፕሬዚዳንታዊ ምርጫ ጊዜ እንደሚተላለፍ በኦፊሴል አስታወቁ። ፕሬዚዳንቱ ለሶስተኛ ጊዜ ለፕሬዚዳንትነት ለመወዳደር በመወሰናቸው ለሳምንታት ያህል ተቃውሞ ሲካሄድ መቆየቱ ይታወቃል። ፕሬዚደንት ፒየር ንኩሩንዚዛ ትላንት የምርጫውን ጊዜ እንደ አውሮፓ አቆጣጠር ከሰኔ 26 ወደ ሐምሌ 15 የሚያስተላልፍ አዋጅ አውጥተዋል። የብሔራዊ ሸንጎና የሕግ መወሰኛ ምክር ቤት ምርጫ ጊዜንም ለውጠዋል። የምስራቅ አፍሪቃ መሪዎችና የተባበሩት መንግስታት ድርጅት ለሳምንታት ያህል ሲካሄዱ የቆዩትን ኃይል የተቀላቀለባቸው ተቃውሞዎችን ለማርገብ ሲሉ ፕሬዚዳንቱ የምርጫውን ጊዜ እንዲያዘገዩ ገፋፍተዋል። ቡሩንዲ ውስጥ ተቃውሞ የተቀጣጠለው ፕሬዚደንት ንኩሩንዚዛ ለሶስተኛ ጊዜ ለፕሬዚዳንትነት እንደሚወዳደሩ ካስታወቁ በኋላ ነው። ይህ ውሳኔያቸው በሕገ መንግስቱ የሰፈረውን የፕሬዚዳንትነት ስልጣንን በሁለት የስራ ጊዜ የሚገድበውን አንድ አንቀጽ ይሽራል ይላሉ የፕሬዚዳንቱን ውሳኔ የሚቃወሙት ሰዎች። የፕሬዝዳንቱ ደጋፊዎች ደግሞ ፕሬዝዳንቱ እንደገና ለመመረጥ መወዳደር ይችላሉ፣ ምክንያቱም መጀመሪያ ላይ ፕሬዝደንት የሆኑት በሕዝብ ተመርጠው ሳይሆን በምክር ቤት አባላት ተሰይመው ነው ይላሉ።
በደቡባዊ ግብጽ በሚገኘው በካርናክ የተባለ ጥንታዊ ቤተ መቅደስ አቅራቢያ ዛሬ አንድ አጥፍቶ ጠፊ የታጠቀውን ቦምብ አፈንድቶ አራት ሰዎች አቆሰለ። ጥቃቱ ሁለት ፖሊሶች የተገደሉ ሰዎችን እንደሚያካትትና ከቆሰሉት መካከልም አገር ጎብኚዎች እንደሌሉባቸው ባለስልጣናት ተናግረዋል። በሉክሰር ከተማ የሚገኘው ቤተ መቅደስ በዩኔስኮ ማለትም በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት በዓለም ቅርስነት የተመዘገበ ነው። ቤተ መቅደሱ በናይል ወንዝ ጠረፍ አካባቢ የሚገኝ ሲሆን የውጭ ሀገር እና የሀገር ውስጥ ጎብኚዎች መስህብ መሆኑም ይታወቃል። እስካሁን ባለው መረጃ ለጥቃቱ ኃላፊነት የወሰደ ወገን የለም። እስላማዊ አማጽያን ከቅርብ ዓመታት ወዲህ በግብፁ የሲናይ በረሃ ገብ ባህር ገብ መሬት በተደጋጋሚ የተኩስና የቦምብ ጥቃቶችን ሲያካሄዱ ቆይተዋል። በአብዛኛው ኢላማ የሚያደርጉትም የጸጥታ ኃይሎችን ነው። ያኔ ወታደራዊ መሪ የነበሩት የወቅቱ ፕሬዚዳንት አብደል ፋታህ አልሲሲ ከሁለት ዓመታት በፊት እስላማዊም ፕሬዚዳንት ሙሐመድ ሞርሲን ከስልጣን የማስወገዱን እርምጃ ከመሩ በኋላ ጥቃቱ መባባሱም ይታወቃል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ 450 ተጨማሪ አሜሪካውያን ወታደራዊ አሰልጣኞች ወደ ኢራቅ እንዲላኩ አዘዋል። የኢራቅ ወታደሮችን እስላማዊ መንግስት ነኝ ከሚለው ቡድን ጋር በሚያካሄዱት ፍልሚያ ለማጠናከር እየጣሩ ነው። የኢራቅ ወታደሮች ባለፈው ወር እስላማዊ መንግስት ነኝ በሚለው ቡድን የተያዘችውን ራማዲ ከተማን ለማስመለስ እየሞከሩ ነው። አሁን የሚላኩት ተጨማሪ ወታደራዊ አሰልጣኞች በአሁኑ ወቅት ኢራቅ ካሉት 3100 አሰልጣኞችና አማካሪዎች ጋር ይቀላቀላሉ። ይሁንና ፕሬዚደንት ኦባማ የአሜሪካ ወታደሮችን መልሰው ወደ ኢራቅ ለመላክ አይፈልጉም። የአሜሪካ ተዋጊ ወታደሮች ከአራት ዓመታት በፊት ከኢራቅ መውጣታቸው ይታወቃል። ተጨማሪ አሰልጣኞች ወደ ኢራቅ የሚላኩት የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ በጠየቁት መሰረትና የዩናይትድ ስቴትስ መከላከያ አዛዦች ባቀረቡት ሐሳብ መሰረት እንደሆነ አንድ የወጣ መግለጫ ጠቅሷል። ዩናይትድ ስቴትስ አልታኩድም በተባለው የአሜሪካ ወታደራዊ መናኸሪያ ሆኖ ባገለገለው ምድረ በዳ አየር ሰፈር አዲስ የማሰልጠኛ ቦታ እንደምትከፍት ተዘግቧል። ዩናይትድ ስቴትስ ካለፈው መስከረም ወር አንስቶ ኢራቅና ሶሪያ ባሉት እስላማዊ መንግስት ነኝ በሚለው ቡድን ሰፈሮች ላይ 4400 የአየር ድብደባ ብታካሄድም ዩናይትድ ስቴትስ የተሟላ ስትራቴጂ አልቀየሰችም ሲሉ ፕሬዚደንት ኦባማ በያዝነው ሳምንት አምነዋል። አንባርን ለማስመለስ በሚደረገው ጥረት ወሳኝ ተደርገው ለሚታዩት ሱኒ ታጣቂዎች የተሻለ ድጋፍ የማድረግ እቅድ እንዳለም ታውቋል።
ዓለም አቀፉ የእግር ኳስ ጨዋታ ማህበራት አስተዳዳሪ አካል ፊፋ እንደ አውሮፓውያን ዘመን አቆጣጠር በ2026 ዓመተ ምህረት የሚያካሄደውን የዓለም ዋንጫ ለማስተናገድ የሚደረገው ውድድር ሂደት እንዲቆይ ማድረጉን አስታወቀ። ውሳኔውን የወሰደው በተፈጠረው የሙስና ቅሌት ምክንያት እንደሆነም አመልክቷል። የፊፋ ዋና ጸሐፊ ጀሮም ቫልኬ ዛሬ ሩሲያ ውስጥ ባደረጉት ጋዜጣዊ ጉባኤ በአሁኑ ወቅት የውድድር ሂደት መጀመሩ ትርጉም አይኖረውም ነው ያሉት። እንደ አውሮፓውያን ዘመን አቆጣጠር በ2026 ዓመተ ምህረት የዓለም ዋንጫ የምታስተናግደው ሀገር እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመተ ምህረት ማሌዥያ በሚደረገው ስብሰባ በፊፋ አባላት ልትመረጥ ነበር። ውሳኔው መቼ እንደሚደረግ ግን ግልጽ አይደለም። ከሚወዳደሩት ሀገሮች መካከል ዩናይትድ ስቴትስ፣ ካናዳ፣ ሜክሲኮና የአውሮፓ ሀገሮች ይገኙባቸዋል የሚል እምነት ነበረ።
Due to the situation, I think it's a nonsense to start any bidding process for the time being.
በተፈጠረው ሁኔታ ሳቢያ ይህን አይነት ውሳኔ ወይም የምርጫ ፉክክሩን ማካሄድ ትርጉም የለውም ነው ያሉት።
የኢጣሊያው ጠቅላይ ሚኒስትር ማቴዮ ሬንዚ ዛሬ ሚላን ውስጥ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተገናኝቶ ተነጋግረዋል። ሁለቱ መሪዎች ኤክስፖ 215 በተባለው ዓለም አቀፍ ትርኢት ተገኝተዋል። ሩሲያ ክሪሚያን መያዟንና በምስራቅ ኡክራይን ያሉትን አማጽያን መደገፏን በሚመለከት ባላቸው ልዩነት ላይ ጫና ለማድረግ ሲሉ በሁለቱ ሀገሮች መካከል አንዳንድ ልዩነቶች እንዳሉ ጠቅሰው የሁለቱን ሀገሮች የቆየ ወዳጅነትን ደግሞ አሞግሰዋል።
Viviamo un quadro internazionale difficile non soltanto per le questioni che non ci vedono
በጣም አደጋች በሆነ ዓለም አቀፍ ሁኔታ ውስጥ ነው ያለነው። በሚሊያዩ ነጥቦች ብቻ ሳይሆን በዓለም አቀፍ ጉዳዮች ላይም አንድ መሆን ባለብን ነጥቦች ጭምር። አሸባሪነት በዓለም ላይ ከደቀነው አደጋ አንጻር ውስብስብ በሆኑ ነገሮች ውስጥ እንገኛለን።
ኢጣሊያም የምትገኝባቸው ሰባቱ ቡድን የሚባሉት በኢንዱስትሪ የበለጸጉ ሀገሮች በያዝነው ሳምንት ባካሄዱት ጉባኤ ሩሲያ ኡክራይን ላይ በፈጸመችው ተግባር ምክንያት የተጣሉባት ማዕቀቦች እንዲጸኑ ተስማምተዋል።
በመጨረሻም የዩናይትድ ስቴትስ ኤታማዦር ሹሞች ተተኪ ሊቀመንበር ጀኔራል ማርቲን ዴምሲ ኢራን በእስራኤል ላይ የጸጥታ አደጋ በምትደቅንበት በአሁኑ ወቅት ከዩናይትድ ስቴትስ የምታገኘው ወታደራዊ እርዳታ እንደሚቀጥል ገለጡ። ጀኔራል ዴምሲ ኢየሩሳሌም ሆነው ሲናገሩ እስራኤል የአየር ሚሳኤል መከላከያዋ እንዲሻሻል፣ የሳይበርና የባህር ጸጥታውም እንዲጠናከር ዩናይትድ ስቴትስ ትረዳለች ነው ያሉት። የኒውዮርክ ታይምስ ጋዜጣ እንደዘገበው እስራኤል በክልሉ ካሉ ጠላቶቿ ጋር የበለጠ ጥራት ያለው ወይም ብቃት ያለው ወታደራዊ ኃይል እንዲኖራት የማድረጉ ጉዳይ ዘላቂ እንዲሆን የእስራኤል ባለስልጣኖች ጫና ማድረጋቸው ተመልክቷል። ይህም ከኢራን ጋር ሊደረግ የሚችል ዓለም አቀፍ የኒውክሌር ስምምነት ላይ እስራኤል ያላትን ስጋት ብቻ ሳይሆን ኢራንን ለሚሰጉ ወይም በኢራን ስጋት ለተፈጠረባቸው የአረብ ሀገሮች ከዩናይት ስቴትስ የሚሰጠው አቅርቦትንም ያንጸባርቃል ተብሏል። ኢራን የኒውክሌር መሳሪያ ባለቤት እንዳትሆን የሚያግዘው የተሟላ የኒውክሌር ስምምነት በረጅሙ ሲታይ የተሻለ አስተማማኝነት እንዳለው ጀኔራል ዴምሲ ተናግረዋል። በመጪው ጥቅምት ወር በጡረታ የሚወጡት ከመግባታቸው በፊት በእስራኤል ያደረጉት አምስተኛና የመጨረሻ ጉብኝት ነው። ኢራን በአካባቢው የምትደቅነውን አደጋ ዋሽንግተን በሚገባ ትረዳለች፣ አደጋውን ለመከላከልም ከወዳጅ አገሮቿ ጋር ትሰራለች ሲሉ ጀኔራል ዴምሲ አስታውቀዋል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ግን አንዱን ለቅምሻ።
በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብሏል። ይህም መካከለኛ ገቢ ያላት አገር ለመሆን የያዝነውን ራዕይ ለማሳካት የሚያስችል ነው።
ፊለክታቸው ያለውን ነው የሚያዩት እንጂ ዋላውን ያለ ከበታች ያሉትን ስለማያዩት ነው ኑሮ ተለዋውጧል። የዛሬ 15 ዓመት የዛሬ ማንድ ነው ምንም የተለወጠ ነገር የለም። መንገድና ቤት ነው የተለወጠ። እሱ ሰው ደግሞ መንገድና ቤት መቼም ምግብ አይሆኑም።
የቀደሙት የኢትዮጵያ የገንዘብና የምጣኔ ሀብት ልማት ሚኒስትር ሶፊያን አህመድ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ ሪፖርቱን ተንተርሶ ለቀረበላቸው ጥያቄ ለአሜሪካ ድምፅ አስተያየታቸውን የሰጡ አንዲት የአዲስ አበባ ከተማ ነዋሪ ናቸው። አድማጮች፣ ዘገባ በሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ።
በአሁኑ ጊዜ በየወሩ 5000 ደቡብ ሱዳናውያን ወደ ኢትዮጵያ እንደሚሰደዱ የመንግስታቱ ድርጅት የስደተኞች ኮሚሽን የኢትዮጵያ ቢሮ አስታወቀ። ለህዝቡ መሰደድ ምክንያቱ በአገሪቱ እየተባባሰ የሄደው የእርስ በርስ ግጭት መሆኑ ተነግሯል። ከለጋሾች የተገኘው እርዳታም ከችግሩ ክብደት አኳያ በጣም አነስተኛ መሆኑ ተገልጿል። መለስካቸው አመሃ ዝርዝሩን ልኳል።
የደቡብ ሱዳን የእርስ በርስ ግጭት ከተቀሰቀሰ ወዲህ በሺህና በአስር ሺዎች የሚቆጠሩ ደቡብ ሱዳናውያን ወደ የአጎራባች አገሮች ተሰደዋል። እስከ ቅርብ ጊዜ ድረስ ያለው የኮሚሽኑ መረጃ እንደሚያመለክተው ከ270,000 በላይ ደቡብ ሱዳናውያን ወደ ኢትዮጵያ ተሰደዋል። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር እንደሚሉት በያዝነው የፈረንጆች ዓመት መጀመሪያ ወር ወይንም ከታህሳስ መጨረሻ እስከ መጋቢት ወር በነበረው ጊዜ ወደ ኢትዮጵያ ሲገቡ የነበሩ ደቡብ ሱዳናውያን ስደተኞች ቁጥር በወር 1,000 ያህል ብቻ ነበረ። ይሁንና ካለፉት ሚያዝያና ግንቦት ወራት ጀምሮ ይህ ቁጥር በአምስት እጥፍ ጨምረዋል ብለዋል።
ከኤፕሪልና ሜ ግን ቁጥሩ በጣም አሻቅቦ አማካይ ወደ 5,000 ደርሷል በሁለቱም ወራት። አሁንም ያለው ትሬንድ እንደዚሁ ነው። ቁጥሩ የሚጨምር ነው ይመስለው። በወር ነው። በቀን እስከ 300 ማራት መፍላኪዎት ያደርጋል። ግን አማካይ በወር በሁለቱም ወራት 5,000 ከዛ በላይ መጥተዋል። ስለዚህ ከመጀመሪያ ከነበረው ከአንድ ሺህ ወደ 5,000 ወደ አምስት እጥፍ ማለት ነው።
የስደቱ መንስኤ በሀገሪቱ የተረጋጋ ሕይወት ለመኖር የሚያስችል ሰላም አለመኖሩ እንደሆነ ከተለያዩ መገናኛ ብዙሀን የሚወጡ ዘገባዎችና ስደተኞች የሚናገሩት እውነት መሆኑ የታወቀ ሲሆን የሀገሪቱ ተፋላሚ ወገኖች እስከ ዛሬ ከስምምነት አለመድረሳቸውም ዓለም ሁሉ ያወቀው ጉዳይ ነው። ይህ አዲስ የፈጠረው ሁኔታ የስደተኞችን ቁጥር እንደጨመረው አቶ ክሱት ገብረ እግዚአብሔር ይጠቁማሉ። ሌላም ምክንያት አለ ይላሉ።
እንግዲህ እንደሚታወቀው ከሪፖርትም እንደምሰማው ደቡብ ሱዳን ውስጥ ያለው ነገር ጥሩ አይደለም። በጆንግሌ አፐር ናይል እና ዩኒቲ ስቴቶች አካባቢ ጦርነት እንዳለ ነው የሚነግሩን የሚመጡ ሰዎች። አሁን በቅርቡም ደግሞ የሚወጡ ሪፖርቶች የምግብ እጥረት ችግርም በእጅጉ እንዳለ እና ወደፊትም በጣም እንደሚያሰጋ ነው። ስለዚህ ተጨማሪ ስደተኞች ሊመጡ ይችላሉ የሚል ስጋት ነው ያለው በእኛ በኩል።
እንደሚገመተው ይህ ቁጥር በመጪዎቹ ቀናትና ወራት የሚጨምር ከሆነ በኮሚሽኑ ስራ ላይ የሚያሳድረው ተጽዕኖ ቀላል አይመስልም። አቶ ክሱት እንደሚያስረዱት ለስደተኞች የሚያስፈልጋቸውን ለማሟላት ከለጋሾችና ከኢትዮጵያ መንግስት ጋር በመተባበር ኮሚሽኑ ከፍተኛ ዝግጅት እያደረገ ነው። ይሁንና ስራውን በሚፈለገው ደረጃና ብቃት ለማሟላት የቁሳቁስ ሀብትም ሆነ የሰው ኃይል ማግኘቱ ቀላል አልሆነም። አሁን የተፈጠረ ሁኔታ ደግሞ በኮሚሽኑ ላይ ተጨማሪ ተጽዕኖ እንዳስከተለ አቶ ክሱት አይሸሽጉም።
ተጽዕኖው ከባድ ነው። መቼም ቢሆን የጠየቅነውን ያህል አግኝተን አናውቅም። ነገር ግን አሁን በጣም ችግሩ ከፍ ያለ ነው። ለምሳሌ በቁጥር ብገልጽልህ ለጋምቤላ ዩኤንኤችሲአር ከዛ በሳው ሱዳን ኦፕሬሽን ዩኒሳር ከተጠየቀው 153.2 ሚሊዮን ዩኤስ ዶላርስ እስካሁን ከ20% ያልበለጠ ነው የተገኘው። እንግዲህ አመቱ የተጋመሰ እንዳለበት ሁኔታ ቁጥሩም እየጨመረ ባለበት ሁኔታ እንደዚሁ የፋይናንስ አቅርቦቱ ዝቅ በሚልበት ጊዜ ትኩረታችን ወደ ህይወት አድን እንቅስቃሴ ላይ ብቻ ይሆናል ማለት ነው።
በአሁኑ ጊዜ ኢትዮጵያ ከየትኛውም የአፍሪካ ሀገር ከፍ ያለ ቁጥር ያለው ስደተኛ ታስተናግዳለች። በኮሚሽኑ መረጃ መሰረት ኢትዮጵያ 273,143 ደቡብ ሱዳናውያን፣ 246,975 ሶማሊያውያን፣ 136,246 ኤርትራውያን፣ 36,606 ሱዳናውያን፣ ከ5,717 ያላነሰ የተለያዩ ሀገሮች ዜጎች በጠቅላላው 698,687 ስደተኞችን ታስተናግዳለች። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ሌላ የደቡብ ሱዳን ነክ ዘገባ እንሻገር። በኢጋድ ሲመራ የነበረው ድርድር በሌሎች አገሮችና ድርጅቶች ተሳትፎ ጭምር እንዲካሄድ መወሰኑ የተለየ ውጤት ያመጣል ብለው እንደማያምኑ የደቡብ ሱዳን ዋነኛ ተደራዳሪ አስታወቁ። ዋናው ጉዳይ ለድርድር የተቀመጡት ነጥቦች ከቀድሞ የተሻለ ትኩረት ማግኘታቸው ነው ያሉት እስክንድር ፍሬው ከአዲስ አበባ ባጠናቀረው ዘገባ ዝርዝሩን ይዟል።
ከሶስት ወራት መቋረጥ በኋላ ሰሞኑን እንደሚጀመር የሚጠበቀው የደቡብ ሱዳን የሰላም ድርድር ዝግጅት እየተደረገበት ነው። የመንግስት የተቃዋሚዎችና ራሳቸውን የቀድሞ ታሳሪዎች እያሉ የሚጠሩት ወገኖች ተወካዮችም አዲስ አበባ ይገኛሉ። ተራ በተራ ወደ ኢጋድ ጽፈት ቤት በመሄድም ከአደራዳሪዎቹ ጋር የዝግ ምክክር እያደረጉ ነው። ይህ ምክክር ድርድሩን የሚያስቀጥል ቅድመ ዝግጅት መሆኑን የመንግስት ዋነኛ ተደራዳሪ ኒያል ደንግኒያል ዛሬ ለጋዜጠኞች ተናግረዋል።
These are essentially consultations that are designed to help the mediation chart the way forward been
እነዚ በመሰረታዊነት ድርድሩን ወደፊት ለማስኬድ የተቀረጹ ምክክሮች ናቸው። ምክንያቱም ሂደቱ ብዙ መሻሻል ያሳየ እንዳልነበረ ታውቃላችሁ። ስለዚህ የዚህ ምክክር አላማ ሂደቱን እንዴት መቀጠል እንደሚቻል ከተደራዳሪዎቹ ወገኖች ለመረዳት ነው። ከዚህ በኋላ አደራዳሪዎቹ ለድርድሩ መቀጠል ዝግጅት ማድረግ ይጀምራሉ።
የደቡብ ሱዳን የሰላም ድርድር እንደሚቀጥል የሚጠበቀው የፊታችን ቅዳሜና እሁድ ከሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ነው። የማደራደሩ ሂደት ከዚህ በኋላ የሚካሄደውም በኢጋድ ብቻ ሳይሆን ኢጋድ ሲደመር በተሰኘው ቡድን ነው። ከሰሜን፣ ምዕራብ፣ ደቡብ፣ ምስራቅና መካከለኛው አፍሪካ ሀገራት አንዳንድ ተወካዮች ይገኛሉ። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካ፣ እንግሊዝ፣ ኖርዌይና ቻይናም ይወከሉበታል። ሚስተር ኒያል ግን የአደራዳሪዎቹ መብዛት የተለየ ነገር ያመጣል ብለው አያምኑም።
It is not even a question of IGAD plus. I don't think the plus will add any.
ጉዳዩ ኢጋድ ሲደመር የሚለው ጥያቄ አይደለም። ኢጋድ ሲደመር የሚለው ምንም የሚጨምር ነገር ይኖራል ብዬ አላምንም እነቱን ለመናገር። ነገር ግን ሌሎች የአፍሪካ ሀገሮች በድርድሩ እንዲሳተፉ በመደረጋቸው፣ ሌሎች ድርጅቶችም እንዲጋበዙ በመደረጋቸው ችግር የለብንም። ነገር ግን በድርድሩ ላይ የተቀመጡ ነጥቦች እስካሁን ከነበረው የበለጠ ትኩረት ሊሰጧቸው ይገባል።
በጆሃንስበርግ እንደሚቀጥል የሚጠበቀው የደቡብ ሱዳን ድርድር በመሪዎች ደረጃ የሚካሄድ ሲሆን ኢጋድ ግን እስካሁን ይፋ መግለጫ አላወጣም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የቡሩንዲ ፕሬዝዳንት ፒየር ኢንኩሩንዚዛ ለሶስተኛ የስልጣን ዘመን ለመወዳደር መፈለጋቸው ያስነሳውን ቁጣ ተከትሎ የፕሬዝዳንታዊ ምርጫው ቀን እንዲራዘም ተደርጓል። ሀገሪቱ ለገባችበት የፖለቲካ ቀውስ መፍትሄ ለማበጀት መንግስቱ ከተቃዋሚዎች ጋር መነጋገር እንዲቀጥል የአካባቢውና የአፍሪቃ የተለያዩ ተቋማት መጎትጎታቸውን እንደቀጠሉ ነው። ጌብ ጃዝሎ ከናይሮቢ የላከው ዘገባ አለ። ቆንጅታ የታቀርባለች።
የፕሬዝደንታዊ ምርጫው የጊዜ ሰሌዳ ወደ እንደ አውሮፓውያን አቆጣጠር ሐምሌ 15 ቀን መዛወሩን ማለትም ከመጀመሪያው እቅድ በሁለት ሳምንት ገደማ ዘግይቶ እንደሚካሄድ የሀገሪቱ ፕሬዝደንት ፒየር ንኩሩንዚዛ ትናንት ማክሰኞ ከመሸ አውጀዋል። ምክር ቤታዊ ምርጫዎቹም በአንድ ወር ገደማ እንዲዘገዩ ተደርጎ ሰኔ 29 ሊከናወኑ ነው የተቀደው። ፕሬዝደንታዊ ቃል አቀባይ ጌርቬዝ አበየሁ ለቪኦኤ በሰጡት ቃል አዲሱ የጊዜ ሰሌዳ የወጣው ተቃዋሚው ወገን ለምርጫው እንዲዘጋጅ ጊዜ ለመስጠት ነው ብለዋል።
those opposition parties were claiming that they didn't have enough time to campaign given the situation.
ተቃዋሚ ፓርቲዎቹ ከነበረው ሁኔታ በተያዘ የምርጫ ቅስቀሳ ለማካሄድ በቂ ጊዜ አላገኘንም ብለው ሲያማርሩ ስለነበረ አሁን በቂ ጊዜ እንዲያገኙ በማለት ነው።
ፕሬዝዳንት ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመወዳደር መወሰናቸውን በመቃወም ተቃዋሚ ፓርቲዎችና የሲቪል ማህበረሰብ እንቅስቃሴ መሪዎች ድርጊቱን ህገወጥ ውሳኔ ነው በማለት ለሳምንታት የተቃውሞ ሰልፎች ሲመሩ ቆይተዋል። የቡሩንዲ የምርጫ ኮሚሽን ያቀረበውን አዲስ የጊዜ ሰሌዳ የተቃወሙ አንዳንድ ተቃዋሚ መሪዎች ያሉ ሲሆን አንድ የተቃዋሚዎች ህብረት ቃል አቀባይ ለቪኦኤ በሰጡት ቃል ኮሚሽኑ የምርጫ ቀኖችን የመለወጥ ህጋዊ ስልጣን የለውም ብለዋል። ምርጫው እንዲዘገይ ባለፈው ወር የምስራቅ አፍሪካ ሀገሮች መሪዎች ማሳሰባቸው የሚዘነጋ አይደለም። ይህ በዚህ እንዳለ የታላላቆቹ ሃይቆች አካባቢ ሀገሮች ዓለም አቀፍ ጉባኤ የተባለ አካል የቡሩንዲ መንግስት ከተቃዋሚዎችና ከሲቪል ማህበረሰብ አባላት ጋር ብሔራዊ ውይይት በማድረግ ለተፈጠረው ቀውስ መፍትሄ እንዲፈልግ ተማጽነዋል። አምቤይ ሊጋቦ የዚህ ቡድን ያስተዳደርና የዲሞክራሲ መርሃ ግብር ስራ አስኪያጅ ናቸው።
ሁከት ለመከላከልና በክልል ሀገሮች መካከል የሚካሄዱት የንግድና የምጣኔ ሀብት እንቅስቃሴዎች እንዳይደናቀፉ ውይይት መካሄድ ያለበት መሆኑን ሁለቱም ወገኖች ይገነዘቡታል የሚል ተስፋ አለን።
የተባበሩት መንግስታት ድርጅትም በመርጫው ወቅት የፖለቲካ ብጥብጥ እንዳይቀጣጠል የሚሰጋ መሆኑን አስታውቋል። ትናንት የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነሩ ዚያድ ራአድ አልሁሴን ሲናገሩ የመንግስት ወገን የሆኑ ሚሊሺያዎች ሰው እየገደሉና አፍነው እየወሰዱ ሌላም የኃይል ጥቃት እያደረሱ ናቸው የሚሉ እጅግ አሳሳቢ የሆኑ ሪፖርቶች እየደረሱን ነው በማለት ስጋታቸውን ገልጸዋል።
ወደ መጨረሻው የምሽቱ ዘገባ ነው የምናልፈው። ሊቢያ ውስጥ 1 ሚሊዮን የሚሆኑ ህጋዊ ፍቃድ የሌላቸው ፈላሾች ሳይኖሩ እንደማይቀሩ የሀገሪቱ ባለስልጣናት እየተናገሩ ነው። ከመካከላቸው የተወሰኑት ወደ ሀገሪቱ የገቡት ስራ ለመፈለግ ቢሆንም ሌሎቹ ደግሞ ወደ ጣሊያን ለመሸጋገር ወደሚያስችላቸው የህገ ወጥ አስተላላፊዎች ጀልባዎች ለመድረስ መሆኑን ባለስልጣናቱ ይናገራሉ። ራሷ በሲቪል ብጥብጥ የተዋጠችው ሊቢያ እንዲህ አይነቱን ችግር ልትቋቋም እንደማትችልም ያመለክታሉ ባለስልጣናቱ። ከትሪፖሊ የደረሰንን የጃሚ ዴትመር ዘገባ ሰለሞን አባቴ ያቀርበዋል።
They gave us food. I want to go back to Ghana. I love my country.
ምግብ ይሰጡናል። ወደ ጋና መመለስ ፈልጋለሁ። ሀገሬን ወዳለሁ። እዚህ የመጣሁት ጥቂት ገንዘብ አግኝቼ የራሴን ንግድ ለመጀመር ነበር። የግንባታ ስራ ነበር የምሰራው። ለግንባታ ስራ የሚውሉ መሳሪያዎችና ቁሳቁሶችን አከራይ ነበር። እዚህ የመጣሁት ጥቂት ተቀም ያለ ገንዘብ ሰርቼ የንግድ ስራዬን ለማስፋፋት ነበር።
የ30 ዓመት ዕድሜው ጋናዊው ኮሊንስ ሊቢያ ዋና ከተማ ትሪፖሊ ውስጥ ጫጫታ በበዛበት እስር ቤት ውስጥ ነው አሁን የሚገኘው ከተሰበረ መንፈስ ጋር። እዚህ እስር ቤት ውስጥ ወደ 300 የሚሆኑ ሌሎችም ህገወጥ ናቸው የተባሉ ፍልሰተኞች ተይዘው ይገኛሉ። እነዚህ ሰዎች ባለስልጣናቱ እንደሚሉት አንድም እዚያችው ጦርነት ያነተባት ሊቢያ ውስጥ በህገወጥ መንገድ ለመስራት አሊያም ወደ አውሮፓ ለመሸጋገር ሲሞክሩ በሊቢያ ፖሊስ ወይም በታጣቂዎች የተያዙ ናቸው። በሊቢያ የፀሐይ ሐሩር እየተጠበሱ ያሉትን እነዚህን እስረኞች አዋቆችም ልጆችም ናቸው ራሳቸውን ዝቅ እንዲያደርጉ ጠባቂዎች በኃይል ያዟቸዋል። ቪኦኤ ለምን ብሎ ሲጠይቃቸው ደግሞ ቀና እንዲሉ ይጮሁባቸዋል። ከዋርዲያዎቹ አንዱ በያዘው ከዘራ እስረኞችን ሲጎሻሽም ያየ አንድ ባልደረባው ጠጋ ብሎ በጆሮው አንዳች ነገር ሹክ ሲለው ያኛው ከዘራውን ይወረውራል እንዳልታየ ምንም እንዳላደረገው ሁሉ። ይህንን እዚያው ያለውና ሲጠይቅም የነበረው ሪፖርተራችን ጃሚ ዴትመር ታዝቧል። የ28 ዓመቱ ጋናዊ ሪቻርድ የጀሶ ሥራ ባለሙያ ነው።
We are praying that they can do something that they can free us. If they are not free us,
ነጻ እንዲያወጡን እየጸለይን ነው። ነጻ ካላወጡን ነጻነታችንን እንድናገኝ ወደ ሀገራችን እንዲመልሱን እንፈልጋለን። ምክንያቱም እዚህ ሆነን በጣም እየተሰቃየን ነው። መከራችን እጅግ በጣም ብዙ ነው።
ትሪፖሊ አይሮፕላን ጣቢያ መንገድ ላይ ያለውን እስር ቤት የሚጠብቁት ታጣቂዎች ስልጠና የሌላቸው፣ ፍልሰተኞችንና ስደተኞችን እንዴት መያዝ እንደሚችሉ የማያውቁ፣ ይህም በግልጽ የሚታይባቸው ናቸው። የሚችሉትን ለማድረግ ቢጥሩም የሥልጠናው አለመኖር ችግር ሆኖባቸዋል። ፍልሰተኞቹ ሁከት ሊፈጥሩብን ይችላሉ የሚለው ስጋት፣ በአካባቢው ንጽሕና ጨርሶ መጥፋትና ሌላውም ሁሉ ችግር ተነባብሮ የጠባቂዎቹን ሥራ እጅግ የከበደ አድርጎታል። የዚህ ማዕከል ዳይሬክተር ሜሉድ ጁማ ሳሌም እንደሚሉት ፍልሰተኞች የመጡት ከሁሉም ከሰሃራ በስተደቡብ ከሚገኝ የአፍሪካ ሀገር ነው። ፍልሰተኞቹ እስረኞች በሚነግሯቸው ታሪኮች እንደሚያዝኑ ሜሉድ ለጃሜ ቢነግሩትም አንዳቸውም ግን ጠባቂዎቹ ያሰቃዩናል የሚል ሮሮና ስሞታ እንደማይወጣቸው ጠቁመዋል።
እና ንዋጅ ለአዳድ ልክቢረ ምን ሪጃል ወኒሳፍ ልቅስመ
ከእነዚህ ሰዎች አንዳንዶቹ ወንጀለኞች መሆናቸውን ማሰብ ይኖርብኛል። ባለፈው ሌሊት ለማምለጥ ብለው መስኮት ሰብረዋል። እነዚህ ሰዎች ብዙ ችግር እየፈጠሩ ነው።
እነዚህ እስር ቤቶች በጣም የቆሸሹና የተበላሹ ናቸው። ሲመሽ እስረኞቹን ርዝመት ያላቸው ቢሆንም ወደ ጠባቦቹ ክፍሎች ያስገቧቸዋል። የጠናና የተወሳሰበ ሕመም ላለባቸው ሕክምና የሚሰጥ ባለሙያ የለባቸውም።
ሊቢያ ተስማሚ የሆኑ እስር ቤቶች እንዲኖሯትና እየጎረፈ ያለውን ፍልሰተኛ ችግር መቋቋም የሚያስችላት አቅም ዓለም አቀፉ ማህበረሰብ ሊገነባላት ያስፈልጋታል። ጥቂት ቴሌቪዥኖች የበጋውን ሐሩር ሙቀት ለማብረድ የሚረዳ ማናፈሻ፣ የክረምቱን ብርድ ለማሞቅ የሚውል ጥቂት ጥቂት መሳሪያዎች ቢሰጡን ይጠቅሙናል። እነዚህ ሰዎች እኮ የሰው ልጅ ናቸው።
የ22 ዓመቱ መካኒክ ሴኔጋላዊ ካሪም ወደ ሕገወጥ አሸጋጋሪዎቹ ጀልባዎች ለመድረስ ሊቢያ ውስጥ 4 ወር ጠብቋል። እናም የዛሬ 2 ሳምንት አካባቢ ተያዘና እዚህ እስር ቤት ገባ። ባልደረባዬ ጃሚ ባህር ላይ ነው የተያዝከው ብሎ ጠየቀው።
ኖ ኖ ኖ ኖት ኢን ኤ ቦት
የለም የለም፣ ጀልባ ላይ አልነበረም፣ ገና ጀልባ ላይ አልነበርኩም ነበር፣
በተሰበረ ስሜት መለሰ ካሪም። አውሮፓ ደርሰው የተሻለ ሕይወት ለመምራት የሚጎርፉት ፍልሰተኞች ሕልማቸው እየተጨናገፈ መጨረሻቸው በእንዲህ ዐይነት ከዕለት ወደ ዕለት እያበጡ የሚሄዱ እስር ቤቶች ሆኗል።
አሁን እንግዲህ የሙዚቃ ጊዜ ደርሰናል። አሉላ ምን መረጥክልን?
አዳነች ልክ ነው። የድምፃዊና ሙዚቀኛውን ዳዊት ጽጌን ቆየት ያለ ስልት ነው የመረጥኩት። የህልሜ ጓደኛ ይሰኛል። በመውቀ እንቅልፍ በሌሊት ህልሜን በልሜ አየኋት፣ ብንን ብዬ ስነቃማ ከአጠገቤ ሰው የለማ ይለናል።
Don't you, yene, yene, way zero. And
ሳልሞት ፈራ ሳልኖር እንደ ሰው ኑሮ በምድር ለራሴ ስጋ አንሶ ማነሴ ፈረቸው እንዳትበድቅ ጭራሽ አንዲቷን ነፍሴ እንዳትሰቡስ ታክሲና ጋሪ ባቦት ጀልባ የረ ከፍላይ ሲያሳፍረሽ ሰደችው ልቤን ባይነገረ ሎነሽ ሆንኳል ባሻሽ ከርሽ እርፍኝ ሰበኛ ጠብቀኝ ብለሽ ሳትጠብኝ አንቺ ልሜ ጓደኛ የልሜ ጓደኛ የልሜ ጓደኛ የልሜ ጓደኛ
ዳዊት ጽጌን እናመሰግናለን። የህልሜ ጓደኛ ነበር የሰማነው። አድማጮች ወደ ሁለተኛው አጋማሽ ዘልቀናል። አሁን ተከታዩ ቅንብር ከቅንብሩ በፊት አቀናባሪ ሌላ ማስታወቂያ እናቅርብ እያለኝ ነው። የፕሮግራም ማሳሰቢያ ያለን አድማጮች፣ በፊፋ አመራርና ምዕራባውያን መካከል የተፈጠረው ውዝግብ በተለይም የሙስናውን ለፍርድ መቅረባቸውን ጉዳይ አስመልክቶ ለምታቀርቧቸው ጥያቄዎች መልስ የሚሰጡ ሁለት እንግዶች ጋብዘናል። እንግዶቹ ድርጅቱን ፊፋን ማለት ነው በቅርብ ሲከታተሉ የቆዩ ስለ ድርጅቱ አሰራር በውል የሚያውቁ ስለሆነ ጥያቄዎቻችሁን ካሁን ጀምራችሁ አድርሱን ይላል የፕሮግራሙ አዘጋጅ የስፖርት ፕሮግራማችን ቋሚ ተባባሪ አቶ ፍቅሩ ኪዳኔ፣ እንዲሁም ስለ ድርጅቱም ሆነ ስለ እግር ኳስ ስፖርት ጥልቅ ግንዛቤ ያላቸው የአዲስ አበባው አቶ ታደለ ይድነቃቸው ተሰማና ሁለቱ ናቸው ለጥያቄዎቻችሁ መልስ የሚሰጡት። በ202-205-9942 የስልክ ቁጥራችን በመደወል የውስጥ ቁጥር 14 መሆኑን አትዘንጉ፣ ወይንም በኢሜይል horn@voanews.com ጥያቄያችሁን እስከ አርብ ከቀኑ 6 ሰዓት ድረስ ላኩልን። ጥያቄያችሁ ከዚያ በኋላ ከደረሰ ይባክናል ይላል አዲሱ አበበ ነው የአሁኑን ለጥያቄው የሚያዘጋጅልን። አሁን ቀደም ብዬ ወደ አስተዋወቅኩት ዘገባ እንለፍ። የዜጎች የነፍስ ወከፍ ገቢ ጨምሯል፣ ከድህነት ወለል በታች የሚኖሩ ሰዎች ቁጥርም በከፍተኛ ደረጃ ቀንሷል ሲል የኢትዮጵያ መንግስት አስታውቋል። የአሜሪካ ድምፅ ካነጋገራቸው የአዲስ አበባ ከተማሪዎች አብዛኞቹ ግን የተለወጠው ምንድን ነው ሲሉ ይጠይቁና የተባለው ለውጥ የታየው በመሠረተ ልማት ግንባታው ዘርፍ መሆኑን ነው የሚጠቁሙት። ሕይወታቸውን በማበልጸግ የተጠቀሙት ግን ባለጸጋዎች ብቻ ናቸው ሲሉም ይከራከራሉ። እስክንድር ፍሬው ዝርዝሩን ይዟል።
በመንግስት የተቀረጸው የመጀመሪያው 5 አመት የድገትና ትራንስፎርሜሽን እቅድ የትግበራ ዘመን በዚህ አመት መጨረሻ ይጠናቀቃል። የመስሪያ ቤታቸውን የ11 ወራት አፈጻጸም ሪፖርት ትናንት ለፓርላማ ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ በዚህ 5 አመት ተሳኩ ተገኙ ያሏቸውን ውጤቶች ጭምር ዳሰዋል። እርሳቸው እንዳሉት እቅዱ መተግበር ከጀመረበት ከ2003 ዓመተ ምህረት ጀምሮ በየአመቱ የ10.1% የኢኮኖሚ እድገት እየተመዘገበ ነው። የዘንድሮው መረጃ ተጠናቅሮ ባያልቅም የ 11.4% እድገት እንደሚመዘገብ ገልጸዋል። ይህ እድገት ደግሞ በርካቶችን ተጠቃሚ አድርጓል ባይ ናቸው። የዜጎች ገቢ ጨምሯል፣ ድህነትም ቀንሷል ነው ያሉት።
በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብሏል። ይህም መካከለኛ ገቢ ያላት አገር ለመሆን የያዝነውን ራዕይ ለማሳካት የሚያስችል ነው። በእቅዱ የትግበራ ዘመናት ተግባራዊ የተደረጉ ኢኮኖሚያዊና ማህበራዊ እንቅስቃሴዎች ለህብረተሰቡ በርካታ የስራ እድሎች ፈጥረዋል። የህብረተሰቡንም ገቢ አቅም ማሳደግ አስችለዋል። በዚህም መሰረት በ1997 የድህነት ምጣኔው 38.7% የነበረ ሲሆን በ2003 ወደ 29.6% ዝቅ ማለቱን የተደረገው በቤተሰብ ገቢና የፍጆታ ወጪ መረጃ ላይ ተመስርቶ የተካሄደው የድህነት ዳሰሳ ጥናት አመላክቷል።
በዚህ አመት የሚመዘገበው የ11.4% እድገት ከግምት ሲገባ ደግሞ ከድህነት ወለል በታች ሲኖሩ የነበሩት ዜጎች ቁጥር ወደ 22% ዝቅ ሊል እንደሚችል ሚኒስትሩ ጠቁመዋል። ጠረቀስር በስተስር ጠስር 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 አንዳንድ የአዲስ አበባ ነዋሪዎች በሚኒስትሩ ገለጻ አይስማሙም። ከዋና ዋና መንገዶች እስከ ገበያዎች አለፍ አለፍ ብዬ ካነጋገርኳቸው ነዋሪዎች አብዛኛዎቹ በዜጎች ሕይወት ላይ ለውጥ አልታየም ባይ ናቸው። የምግብ ሸቀጣ ሸቀጦችን የምትሸጠው ወጣት አንዷ ናት።
ኑሮ እንደውም እየጨመረ በጣም እየተወደደ ነው። እዚህ ጋር ስንት ነው ጾሙ? ምሳ በልቶ እራት የማይበላ ሰው አለ። ቁርስ በልቶ ምሳው የማይበላ ሰው አለ። እነሱ እዛው ስለሆኑ አይታያቸውም። ምናልባት እዛ ጋር እነሱ የተመቻቸ ነገር ስለሚያዩ ሁሉም የተመቻቸ ኑሮ የሚኖር ነው የሚመስለው። አሁን የመንግስት ሰራተኛውን ውሰደው፣ ደሞዙ 5000 ብር ተከፋይ ቢሆን 1000 ምናምን ብር ነው የሚቆረጥበት። መቶ እቃ እዚህ ፌስታል ማይሞላ እቃ በ500 ብር ገዝቶ ይሄዳል። በብዛት የመንግስት ሰራተኞች ቤት የላቸው፣ የቤት ኪራይ አለ፣ አስር ልጆች ይኖራቸዋል። ይህን ሁሉ እኔ እንዴት እንደሚኖር እንጃ። በጣም ነው የሚከብደው። ምንም ይቀነሰ የተሻሻለ ነገር የለም። እሱን በተግባር እኮ ማሳየት ነው። ይህ እዚህ ጋር ብለው ወይ የለወጡትን ነገር ቢያሳዩ ጥሩ። ስንት ጾሙ የሚያደርሰው አለ። ስንት ነው ጎዳና የወጣው? በዚህ በጣም ትልልቅ ሰዎች ጎዳና የወጡ አሉ።
የዛሬ 15-16 ዓመት የነበረውን ሁኔታ እናስታውሳለን ይላሉ። የመጨረሻ ጥያቄ አድርገዋል ሚኒስትሩ። ለምሳሌ እንዴት አይነት አስከፊ ድህነት ውስጥ እንደነበርን የዛሬ 15 ዓመት አካባቢ
በጣም ጥቂት ሰው ነው እንኳን ጥሩ ኑሮ ኖሯል የሚባለው። እዚህ በጣም በጣት የሚቆጠር ሰው ናቸው። ምናልባት እነሱ እዛ ጋር ጥሩ ነገር እያዩ ስለሆነ ሁሉም ህዝብ እንደዛ ይመስላቸዋል እንጂ እስቲ ወጣ ይበሉና እስቲ ማህበረሰብ ወደ ማህበረሰቡ ይምጡ፣ ይቀላቀሉና ይሁት እስቲ ውስጡ እየገቡ እስቲ ፎቅ ቤት ያላቸው ሰዎች ትተው መንደር ውስጥ ገብተው ይሁ ሲኑሯቸው ያኔ ሊረዱ ይችላሉ። አሁን ግን ጥሩ ነገር ጥሩ መኪና የያዘ ሰው ያሉ ጥሩ ቤት ለሚኖር ሰው ነው የሚያዩት። እነሱ ፊት ለፊታቸው ያለው ነው የሚያዩት እንጂ ዋላውን ያለ ከበታች ያሉትን ስለማያዩት ነው ኑሮ ተለዋውጧል። የዛሬ 15 ዓመት የዛሬ ማንድ ነው ምንም የተለወጠ ነገር የለም። መንገድና ቤት ነው የተለወጠው። እሱ ሰው ደግሞ መንገድና ቤት መቼም ምግብ አይሆኑም።
ህይወት የተለወጠው ገቢም የጨመረው ላላቸው ለሀብታሞቹ ብቻ ነው ያለው ደግሞ ሌላው አስተያየት ሰጪ ነው።
አሁን ሰው እንደምታየው ድህነት በጣም አለ፣ ግን እነሱን የሚያስተላልፉት በጣም አድገናል ምናምን ነው የሚባለው። ግን ሀብታም እየኖረ ድሃው እየተበተነ ነው እንጂ ያው ሁሉም ሰው እንደሚያየው ነው። ኑሮ እየተወደደበት ነው። ድሃ ደግሞ ኑሮ ሲወደድበት ሲበተን ይቀንሳል እንጂ እኔ ይጨምራል ብዬ የምገምተው ነገር የለኝ።
ስለዚህ ያላቸው እየኖራቸው ነው የበለጠ ያደጉ ነው። ድሃው ደግሞ የበለጠ እየደህየ ነው ያልከኝ ይመስለኛል።
ሀብታም ነው የሚኖረው እዚህ እንደምታየው ነው እንጂ ድሃ እኮ የሆነ ነገር ከፍቼ ልስራ ቢብል እኮ ማንም ጉዳይ የሚያስፈጽምለት የለም እንደምታየው ነው። ስለዚህ ሀብታም ነው ሀገሪቷ ላይ እየተቆጣጠረው እንጂ ድሃ ቤቱ ፈርሶበት እየተባረረ ነው። መንገድ አስፋል ዳር አሰራም እየተባለ ነው። ፍቃድ አውጣ ትባላለ። ፍቃድ ደግሞ የሚያስፈጽምለት
የንግድ ፍቃድ ማለት
የንግድ ፍቃድ ከሌለ አሰራም። ስለዚህ ህገወጥ ነው ተብሎ ይያዛል፣ ንብረቱ ይወረስበታል። ስለዚህ አገሪቷ ላይ የተቆጣጠረው ባለሀብትና የውጭ ሰዎች ባለሀብት ነው እንጂ
በግል ስራ ላይ የተሰማሩት የቤተሰብ አስተዳዳሪም ተመሳሳይ ሀሳብ አንጸባርቀዋል።
ምናልባት ሚኒስትሩ የገለጹት የራሳቸው ኢንፎርሜሽን ሊኖራቸው ይችላል። የእሳቸውን ያክል መንግስት መዋቅር ውስጥ እኛ እውቀቱ ባይኖረንም ማለት ኢንፎርሜሽኑ ሙሉ ባይኖረንም አሁን ባለው ሁኔታ ግን እኛም በህብረተሰቡ ውስጥ ያለን ሰዎች ስለሆንን ህብረተሰቡ ውስጥ ያለውን ችግርና መልካም ጎን እናውቃለን። ስለዚህ በአሁኑ ሰዓት አገሪቱ ውስጥ ከፍተኛ የሆነ የኑሮ ውድነት እንዳለ ነው የምንረዳው። የኑሮ ውድነት አለ። ትላንትና ያየኸውን የሸቀጥ ዋጋ ነገስ ጭምር ነው የምታየው እና ነጋዴው የሚቆጣጠረው አካል አጥቷል። ነጋዴው ህብረተሰቡ ላይ የሚያደርገውን ጭማሬ መንግስት እግር ከእግር ቢከታተል ኖሮ ይሄ ችግር አይባባስም ብዬ አስባለሁ፣ እኔ በእኔ እምነት ማለት ነው። ስለዚህ የኑሮ ውድነቱ ከህብረተሰቡ አንዱ አካል እኔ ስለሆንኩኝ ኑሮ ውድነቱ እኔም ላይ አለ።
እዚህ ላይ ለምሳሌ ሌላው ያነሱት እርግጥ ዋጋዎች እየጨመሩ መጥተዋል ብለውኛል። በዛው ልክ የዜጎች ገቢ እየጨመረ አልመጣም ከሚያዩት እርሳቸው ያሉትን ነው እየጠቀስኩ ያለሁት። ሚኒስትሩ የዜጎች የነፍስ ወከፍ ገቢ በአጠቃላይ በአማካይ እየጨመረ መጥተዋል።
እኔ የዜጎች ገቢ ጨምሯል የሚባል ነገር ቢሆን ለምሳሌ ሁሉም ህብረተሰብ ገቢ ጨምሯል ማለት አይቻልም። ተወሰኑ ሰዎች ገቢያቸው ጨምሮ የተደላደለ ህይወት የሚኖሩ ሰዎች ሊኖሩ ይችላሉ። ዝቅ ብለህ ግን ብትመለከው ጠቅላላ አንድ ሰው የሆነ ሀሳብ ቢሰጥህ ጠቅላላ እያንዳንዱ ቤት ውስጥ ገብቶ የተጠና ይመስል አይደለም። እኔ ጋር አሁን ችግር አለ። ችግሩ እንዲህ ነው ብዬ ብናገር ብዙ ነገር አለ። ስለዚህ በእያንዳንዱ ቤተሰብ ሁሉ ጋር ገብተህ ብትጠይቀው ሁሉም ጋር ችግር ያወራል ሰው አሁን እና የኢትዮጵያ ህብረተሰብ እንደምታውቀው ተቻችሎ የመኖር አንዱ የአንዱን ገበና ሸፍኖ አንዱ የአንዱን ማጣት ከበር እያደረገ እየኖረ እንጂ ችግር አለ። ይህንን ችግር ደግሞ መንግስትም ይረዳዋል።
ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢም ጨምሯል በሚለው ሀሳብ የሚስማሙ አስተያየት ሰጪዎችም ነበሩ። የራሳቸውን ድርጅት እንደሚመሩ የነገሩኝ የምህንድስና ባለሙያው ተሾመ ተፈሪ በዜጎች ህይወት ላይ የመጣው ለውጥ በአይን የሚታይ ነው ብለዋል።
እኔ አንደኛ እንደነገርኩ በሙያዬም ወደ ገጠር እየወጣሁኝ እሰራለሁኝ። ከአስር አመት ገጠርም ከተማም ውስጥ እየወጣሁ እሰራለሁኝ። እውነት ነው ለውጥ አለ፣ የሚታዩ ለውጦች አሉ። እነዛ ለውጦች እንግዲህ ሲደማመሩ የድሃውን ቁጥር እንደሚቀንስ ያስታውቃል። ለምን? ከዚህ በፊት በምናየው ሁኔታ ገጠር ውስጥ ብዙም በቃ የሚያመረቃ ነገር አልነበረም። በአሁኑ ጊዜ ግን ገጠር ውስጥ ገብተ ስትሰራ ለራሳቸው ተርፏቸው ለሌሎችም የሚያቀርቡበት ሁኔታ አለ። ደግሞም ካፒታላቸውን ወይም ደግሞ ያላቸውን ነገር ስታይ የተሻሻለ ነገር እንዳለ ትገምታለህ። ይህንን ነው
እዚህ ያው ከተማ አካባቢ ያናገርኳቸው አንዳንድ ሰዎች ሪፖርቱ ይሄንን ይበል እንጂ ቁጥሮቹ ይሄንን ይበሉ እንጂ እዚህ ከተማ አካባቢ ከሚያዩት አንጻር በመነሳት ነው እነሱ ኑሯችን አልተለወጠም፣ አልተሻሻለም፣ እንደውም ኑሮ እየተወደደብን ነው የሚሉም አጋጥሞኛል።
ኑሮ መወደድ ይኖራል። ለምሳሌ ከዚህ በፊት በአምስት ብር የምትገዛው ነገር በአስር ብር ልገዛ ትችላለህ፣ በሰባት ብር በስድስት ብር ልትገዛ ትችላለህ። ያ ደግሞ ምንድን ነው አሁንም ደግሞ የሰው ገቢ እየጨመረ ነው። እኔ ፐርሰናሊ የነበረኝ ገቢ አስር አመት በፊት ዝቅ ያለ ነበር። አሁን ግን ገቢም እየጨመረ ነው። ምክንያቱም አንተ በሌላ መንገድ ሲጨምርብህ ያንተንም ገቢ ትጨምራለህ እና እኔ በኩሌ ፐርሰናሊ የምንም ድርጅት እንትን አደለውኝም፣ ግን ሰው የጨመረ ነገር እንዳለው ታያለህ። ባለባበሱ፣ ባበላሉ፣ በሁኔታዎች ባለው ሁኔታ ስታይ ገቢ የጨመረ ያለ ይመስለኛል። እንግዲህ እኔ በዚህ ባለሙያም አይደለውኝም፣ በፐርሰንት ላወጣልህ አልችልም። እንዲሁ ግን ከውጭ ከምታየው ሁኔታ ግን የህዝቡ ገቢ የተሻሻለ ይሆናል ብዬ ገምታለሁ። ኦፍኮርስ የሚሸጠው እቃዎች ነገር መወደድ አለ፣ የጨመሩ በዋጋ ደረጃ የጨመሩ አሉ። ያንን ግን እንዴት አድርጎ ባላንስ እንደሚደረግ ልነግርህ አልችልም።
አሁንም ብዙ ስራ እንደሚጠብቃቸው ያመኑት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ እስካሁን በዜጎች ህይወት ላይ የመጣው ለውጥ ግን በቀላሉ መታየት እንደሌለበት ተናግረዋል። ዘንድሮ የሚጠናቀቀው የመጀመሪያው አምስት ዓመት የእድገትና ትራንስፎርሜሽን እቅድ በተለያዩ ዘርፎች ውጤቶችን ለማምጣት የተነደፈ ነው። ከድህነት ቅነሳ በተጨማሪ የሌሎች ዘርፎችን የእቅድ አፈጻጸም በቀጣይ ዘገባዎች እንዳሰሳለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሴቶችና ቤተሰብ ሬው የሴቶችና ቤተሰብ ክፍለ ጊዜ ካለፈው ሳምንት የቀጠለ ውይይት ይዘው ነው የቀረበው። ፌስቱላን በእኛ ትውልድ እናጥፋው በሚል መሪ ቃል በቅርቡ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ያደረጉትን ጥሪ ምክንያት በማድረግ የተቀናበረ ነው። የፕሮግራሙ አዘጋጅ ቆንጅት ታዬ የአዲስ አበባ ሐምሊን ፌስቱላ ሆስፒታል የሕክምና ዳይሬክተር የሆኑትን ዶክተር ፈቃደ አየናቸውን ወደ አዲስ አበባ ደውላ አነጋግራለች። ባለፈው ሳምንት ውይይት ከተገታበት ይቀጥላል። የአንዲት ነፍሰ ጡር ሴት በወሊድ ወቅት የፌስቱላ አደጋ ሊያጋጥማት እንደሚችል አስቀድሞ ሊታወቅ ይችላልን? በይበልጥ ተጋላጭ የሆኑ ሴቶች አሉ ለሚሉ ጥያቄዎችና ሌሎችም ማብራሪያ ይሰጣሉ።
እንግዲህ ምንድን ነው የተለያዩ ጥናቶች የተለያዩ ሀገር ላይ ተሰርተው የሚያሳዩት ነገር ምናልባት ከባድ የሆነ እርግዝና ጉዳት ላይ ሊወርቅ ይችላል ተብሎ ወይም ሀይ ሪስክ እንለዋለን እኛ እርግዝና ነው ተብሎ ፕሬዲክት ለማድረግ በሕክምና የምንጠቀምባቸው መንገዶች አሉ። እነኛ መንገዶች ከአርባና ከሀምሳ ምናልባት ቢበዛ በመቶ የሚሆኑት ሴቶች መገመት እና ፕሬዲክት ማድረግ ያስቸግራቸዋል። ስለዚህ የሚመከረው ምንድን ነው የትኛውም መውለድና ምጥ በተቻለ መጠን በቂ አገልግሎት በሚሰጥና ስኪልድ በሆነ ባለሙያ እንዲረዳ ነው የሚመከረው። ነገር ግን ወደ ተቋም በሚመጡበት ጊዜ በተለይ ከዳሌ አጥንት ጋር በተያያዘ ሁኔታ ምናልባት እቺ ሴት ወደ ከባድ የሆነ ምጥ በዛውም ቀጥሎ ደግሞ ወደፊት ላል ልትሄድ ትችላለች ብሎ ለመገመት የሚቻሉበት ጥቂት መንገዶች አሉ። ይሄ ማለት ግን ሙሉ ለሙሉ ሁሉንም ሴት እዚህ አይነት ችግር ላይ ትወድቃለች ብሎ መገመት ይቻላል ማለት አይደለም። በጣም ጥቂቶችን ነው መገመት የሚቻል። ስለዚህ በዋናነት ያ እንዳይሆን ሁሉንም እናቶቻችንን ወይም በአብዛኛው ቁጥር ያለው እናቶቻችንን በጤና ተቋም እንዲወልዱ እና ስኪልድ በሆነ ሰው እንዲወልዱ ነው የሚመከረው።
እንደ በቁመት አጠር ያሉ ሴቶች የሚል ነገር ስለሰማው ነው ይሄንን አንዱ የምጠይቀው።
እውነት ነው። ቀደም እንዳልኩት ከዳር ላይ አጥንት እድገት ጋር በተያያዘ ምክንያት መገመት የምችልባቸው ጥቂት መንገዶች አሉ ካልኳቸው መሀል አንዱ እሱ ነው። ከዛ ጋር ተያይዞ አብሮ የቁመት እጥረት ያላቸው ሴቶች የዚህ ችግር ተጠቂ ሊሆኑ ይችላሉ። ግን አሁን ማጥናት የምፈልገው እነኛም ሴቶች ቢሆኑ በጊዜ ችግሩን ሊለይ የሚችል ሰው ጋር ከደረሱ፣ እስኪል ያለው ሰው ጋር ከደረሱ፣ ጉዳቱ ሳይደርስባቸው አስፈላጊውን እርዳታ ካገኙ ወደዚህ ችግር አይገቡም ማለት ነው።
ዋና ጸሐፊ ባንኪሙን ይህንን ችላ የተባለ ብዙ ትኩረት ያልተሰጠው የጤና ችግር ብለው ነው የሚገልጹት።
አዎ፣ ማለት በጥሩ ሁኔታ ገልጸውታል። ምናልባት በተቀናጀ መልኩ እንደ ህብረተሰብ ጤና ችግር ታስቦ በዓለም አቀፍ ደረጃም ቢሆን አቴንሽን ያገኘው ዩኤንኤፍፒኤ አሁን ኢንፊስቱላ ካምፔን ብሎ የጀመረዋል ወደ 11 ዓመት አካባቢ ይሆናል። ግን እሱም ቢሆን በሂደት አሁን ነው ሰዎች እውቀት እንዲኖራቸው አገልግሎትም ደግሞ ለዚህ ተጠቂዎች እንዲያገኙ የተሳካ ሁኔታ እየሰራ ያለው። ግን ቅድም ለምሳሌ እንደገለጽኩት አሁን የኛ ሆስፒታል ከተቋቋመ ስለዚህ ችግር ያለባቸው ሴቶች ዶክተር አሚንም ሌሎችም ሰዎች በተበታተነ መልኩ ለረጅም ዓመታት ሲያገለግሉ ነበር። ምንድነው በቂ የሆነ አገልግሎት አለማግኘት በራሱ እነኛ ሴቶች ያሉባቸው አገሮች የጤና ሲስተም የሚፈጥሯቸው አቅም ማነሶች ናቸው። ስለዚህ ያንን ማጠናከር ባልተቻለበት ሁኔታ ወይም በተለያዩ ባህላዊ፣ ኢኮኖሚያዊ የሆኑ ነገሮች በሚፈጥሩት ችግር ምክንያት ነው እንግዲህ ፊስቱላ የሚከሰተው። ስለዚህ እውነትም አትኩሮት አልተሰጠውም። እውነትም ደግሞ ከሰብአዊ መብት ጋር የተያያዙ እንዲሁም እንዳልኩት ከጤናው ሲስተም ፌለር ጋር ለእናቶቻችንና ለሴቶቻችን መስጠት ያልቻልንበትን ሁኔታ አመላካች የሆነ ነገር ነው ፊስቱላ ማለት። አሁን ባለው ሁኔታ ግን በተቀናጀ መልኩ የሚሰራበት ሂደት የሚፈጠር ከሆነ ወደፊት ጥሩ ለውጥ ይኖራል ብዬ አምናለሁ።
የኢትዮጵያን እንግዲህ የፊስቱላ ተጠቂዎች ሕክምና አንስቶ ዶክተር ካትሪን ሃምሊንን ሳያነሱ ለመቅረት አይቻልም። ቀደም ብለውም እርስዎም አንስተዋቸዋል ዶክተር ሃምሊንን። እንዴት ናቸው? በሀገር ውስጥ ነው ያሉት? እድሜያቸው አሁን ገፍቷል አይደለም?
እውነት ነው። በመጀመሪያ በዚህ አጋጣሚ ዶክተር ካትሪን ሃምሊንን ማመስገን እፈልጋለሁ። ለእኛም ሀገር ሴቶች እድሜያቸውን ሙሉ ሰጥተው ይህንን ያህል መስዋዕትነት ከፍሎ ላደረጉት ነገር በጣም ላመሰግናቸው እወዳለሁ። በዚህ አጋጣሚ በዚህ እድሜም ከእሳቸው ጋር ለመስራት መቻሌ ትልቅ መታደል ነው። እንደ ባለሙያም ለበሽተኞች የሚያሳዩት ፓሽን በጣም የሚገርም ነው። በዚህ እድሜ ማለት ነው። አሁን ባለፈው ጃንዋሪ 24 ላይ 91 ዓመት ሞልቷቸዋል። ግን ጤነኛ ናቸው። ለእድሜያቸው በጣም ጠንካራ ናቸው። አሁንም ዋርድ ይመጣሉ፣ በሽተኞች ያሉ ይጎበኛሉ። እና በጣም እንዴት ነው ትልቅ ሰው ናቸው። ለዚች ሀገርም ትልቅ ውለታ የዋሉ ሰው ናቸው። በጣም ደህና ናቸው።
በመጨረሻ ዶክተር ፈቃደ ፊስቱላን አስመልክቶ ምን ያህል ግንዛቤ ያለው ህብረተሰቡ? ሁለተኛ ደግሞ መገናኛ ብዙሃንስ ምን ያህል ትኩረት ይሰጣሉ?
እንግዲህ እኛ ያው ከምንሰራው ወደ በህብረተሰብ ውስጥ የምንሰራው ስራ አለ። ከብዙ የሚመለከታቸው አካላት ጋር በብዛት እንገናኛለን። ምንድን ነው ኢቨን በኢትዮጵያ ውስጥ ራሱ ከቦታ ቦታ ስለ ችግሩ ያለው አስተሳሰብ በጣም የተለያየና አንዳንድ ጊዜም የተዛባ ነው። ግን ይሄ ካለማወቅና ለችግሩ ትኩረት ተሰጥቶት ያው ለማስተማር ጊዜ ካለመወሰድ የተነሳ ነው። ስለዚህ እኛ በተቻለ መጠን ራሳችንም ከሌሎችም አጋሮች ጋር በመሆን ስለ ችግሩ ሁኔታ እንዴት እንደሚፈጠር ትምህርት ለማስተማር እንሞክራለን። እንግዲህ ምንድን ነው ስለ ፊስቱላ ራሱ ሲነሳ አሁን እዚህም ራሱ እኛ በኢትዮጵያ ማለት ነው የተወሰነ አካባቢ የተወሰነ ክልል ችግር ብቻ ተደርጎ የሚታሰብበት ሁኔታ አለ። ከእናቲቱ ወይም ከሴቲቱ የመውለድ አለመቻል፣ አቅም ማጣት፣ አንዳንድ ጊዜ በዘርም እንደ እርግማን ሁሉ የሚታሰብበት ሁኔታ አለ። ይሄ ደግሞ እኛ ሀገር ላይ ብቻ ያለ ነገር አይደለም። ያው ቅድም ልገልጽ እንደሞከርኩት የፊስቱላ ችግር ከጤናማ እናትነት አገልግሎቶች ጋር ምን ያህልስ ተደራሽነት አለው፣ ምን ያህል ጥራት አለው ከሚል ሁኔታ ጋር በጣም ቀጥታ ተያያዥነት አለው። እንደውም እነ ዶክተር አምሊን እዚህ ኢትዮጵያ ውስጥ ሊሰሩ በመቻላቸው ኢትዮጵያ በተሻለ መልኩ ችግሩን ስትቋቋም ኖራለች ብዬ በድፍረት መናገር እችላለሁ። ግን በአብዛኛው ሰብሳራን አፍሪካ፣ በህንድ፣ ፓኪስታን፣ እንደ ኢስቲሞር አካባቢ ርቀት ያሉ ሀገሮች ሁሉ የመን፣ አፍጋኒስታን እነኛ ሀገሮች ላይ በብዛት በስፋት ይገኛል። ያም እንዳልኩት ለሴቶች ከሚሰጡ የእናትነት አገልግሎቶች ጥራት ደረጃ ጋር የሚያያዝ ነው ማለት ነው። ስለዚህ እንግዲህ መገናኛ ብዙሀንን ሮል በዚህ ሁኔታ ውስጥ ስትመለከችው ህዝቡ ይሄንን ችግር እንዴት እንደሚመጣ እንዲረዳ ማድረግ፣ ተጎጂዎቹን ካሉ ደግሞ በጊዜ ሕክምናውን እንዲያገኙ ለማድረግ ማዕከላቱ የት እንዳሉ በሕክምና ሊድ እንደሚችል መከላከል እንደሚቻል ማስተማር፣ ከዛም አልፎ ደግሞ ያው ስራ ላይ ያሉትን ባለድርሻ አካላት በማገናኘት ትልቅ ሚና መጫወት ይችላሉ ብዬ አስባለሁ።
በጣም አድርጌ አመሰግናለሁ ዶክተር ፈቃደ አየናቸው።
እሺ፣ አመሰግናለሁ። ምናልባት የመጨረሻ መልእክት ነገር በዚህ አጋጣሚ ልበልና እንግዲህ ችግሩን ለመግለጽ እንደሞከርኩት የአንድ ወገን ወይም የአንድ አካል ስራ ብቻ አይደለም። ማንኛውም የህብረተሰብ አካል የራሱን ድርሻ አድርጎ ሊከላከለውና ሊያግዘው የሚችል ነገር ነው እና በዚህ አጋጣሚ ወደ ማዕከላችን ጎራ በማለት ጊዜም በመስጠት ይሁን እንዲሁም በየተለያዩ ዓለም ሀገራት ፓርትነሮች ወይም ትረስቶች አሉን። እኛ በዛም በኩል ቢሆን ማገዝ ለሚፈልግ ሰው ይሄንን ማድረግ እንድትችሉ በዚህ አጋጣሚ ማበረታታት እፈልጋለሁ። ገንዘብ ብቻ መስጠትን ሳይሆን ነገር ግን ለበሽተኞቻችን፣ ለሴቶቹ ጊዜ መስጠት፣ በአቅም የተቻለውን ነገር ማድረግ ትልቅ ዋጋ አለው። ስለዚህ ሁላችንም ማድረግ የምንችለውን ነገር ማገዝ እንድችል በዚህ አጋጣሚ መልዕክቴ ማስተላለፍ እፈልጋለሁ።
እሺ፣ በጣም አድርጌ አመሰግናለሁ።
አብርስትልኝ አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በዓለም ዙሪያ ቁጥራቸው ወደ 8 ሚሊዮን የሚጠጋ ሰዎች በከፋ ረሃብ ይሰቃያሉ። ማለትም ከ9 ሰው አንዱ አብዛኛውን ጊዜ ባዶ ሆዱን ነው የሚያድረው ማለት ነው። የሚበዙት የሚኖሩትም 13.5 ከመቶ ሕዝብ የበቂ ምግብ ዋስትና በማያገኝበት በታዳጊው ዓለም መሆኑን በማስረዳት የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። የምግብ ዋስትና እጦት አብዝቶ የሚጎዳው ልጆችን ነው። በዓለም ዙሪያ 5 ዓመት ሳይሞላቸው ከሚሞቱ ሕፃናት መካከል ግማሹ ማለትም 3.1 ሚሊዮኑ የሚሞቱት በምግብ እጦት ነው ብሏል። እንደምንም በሕይወት የሚቆዩትም ቢሆን በኑሯቸው የረሃቡ ጠባሳ በተደጋጋሚ ይተናኮላቸዋል። አእምሯቸውና አካላቸው በተገቢው ደረጃ አያድጉም። ትምህርት የመቀበል እክል ይኖራቸዋል። ብዙ ጊዜም ለሕመም ይጋለጣሉ ብሏል ርዕሰ አንቀጹ። ረሃብ የድህነት ውጤት ነው በማለትም ይቀጥላል። ግን ደግሞ ረሃብ ድህነትንም ያመጣል። ሰው የሚበላው ማግኘት ሲያቅተው ድህነትን ለማምለጥ አብዝቶ ይቸግረዋል። ሕዝብ የሚራበው በብዙ ሀገሮች ማህበራዊ ዋስትና ባለመስፋፋቱ ነው። በብዙ ሀገሮች ሴቶች በእርሻ ብዙውን ስራ ቢሰሩም እንደ ወንዶቹ የስልጠና የብድርም ሆነ የመሬት ባለቤትነት እድል የላቸውም። ግጭት፣ የመሬትና የተፈጥሮ ሀብት በአግባቡ አለመያዝ፣ የአነስተኛ እርሻ ገበሬዎች በተፈጥሮ አደጋ ምክንያት ከቀያቸው መፈናቀል፣ ቀድሞም እጅግ ድሀ የሆኑትን ተገፍተው ለረሃብ የሚዳረጉበትን ሁኔታ ይፈጥራሉ በማለት ያስረዳል ርዕሰ አንቀጹ። ይህንን እየተባባሰ የሚሄድ ችግር ለመቅረፍ ታዲያ ዩናይትድ ስቴትስ ፊድ ዘ ፊውቸር ተተኪውን ትውልድ እንመግብ የተሰኘውን እቅድ የጀመረችው ይህንን የመከራ አዙሪት ለመቅረፍ ነው ብሏል። ዓላማው በአነስተኛ ገበሬዎች በተለይም በሴቶች ላይ በማተኮር የግብርና መዋለ ነዋይን በማሳደግ የአገሮችን የምግብ ዋስትና ማሻሻልና የተመጣጠነ ምግብ የማዳረስ እቅዶችን በማገዝ የምጣኔ ሀብት እድገትንና የንግድ እድሎችን በመፍጠር በዓለም አቀፍ ደረጃ ረሃብና ድህነትን ማስወገድ መሆኑን ይገልጻል። ለምሳሌም ያህል አለ ርዕሰ አንቀጹ ሲቀጥል፣ እንደ አውሮፓውያን አቆጣጠር በ2013 ዓ.ም ዩናይትድ ስቴትስ ከ7 ሚሊዮን ለሚበልጡ የአነስተኛ መሬት ገበሬዎች አዳዲስ መሳሪያዎችና ቴክኖሎጂዎችን እንዲያገኙ በማገዝ ምርታቸውንና ገበያቸውን እንዲያሳድጉ ረድታለች።
ዛምቢያ ውስጥ ያነስተኛ እርሻ ገበሬዎች የተሻሻሉ የህል ዘሮችንና ማዳበሪያዎችን ከግል አቅራቢዎች ማግኘት እንዲችሉ ረድተን ሀገሪቱ ከምንጊዜውም የበለጠ በቆሎ እንድታመርት አግዘናል ብሏል። ባንግላዴሽ ውስጥም ከሶስት ሚሊዮን የሚበልጡ ያነስተኛ እርሻ ገበሬዎች በፊድ ዘ ፊውቸር አማካይነት የተሻሻሉ የህል ዘሮችንና ማዳበሪያ እንዲያገኙ እንዲሁም የግብርና አያያዝ አሰራሮችን በማስተማር ምርታቸውን በ20% ሊያሳድጉ ችለዋል። ሴኔጋል ውስጥ ፊድ ዘ ፊውቸር ባደረገው እገዛ እንደ አውሮፓውያን አቆጣጠር ከ2008 እስከ 2011 ዓመተ ምህረት በነበረው ጊዜ ሀገሪቱ ከውጪ ስትገዛ የነበረውን የሩዝ መጠን በ20% እንድትቀንስ ከማገዙም በስተቀር የሀገሪቱ ገበሬዎች ለ400,000 ሴኔጋላውያን ከሚያስፈልገው አመታዊ የሩዝ ቀለብ የበለጠ መጠን የሆነውን ግምቱም 13 ሚሊዮን ዶላር የሆነ 50,000 ሜትሪክ ቶን ሩዝ እንዲያመርቱ አስችሏል ብሏል። ታንዛኒያ ደግሞ ያነስተኛ እርሻ ገበሬዎች በፊድ ዘ ፊውቸር ድጋፍ የድንች ምርታቸው በ60% ከፍ ብሎላቸዋል። ትርፋቸውም ከእያንዳንዱ ሄክታር በ298% አድጎላቸዋል ብሏል። ዩናይትድ ስቴትስ በፊድ ዘ ፊውቸር የዓለምን የወደፊት ተረካቢ እንመግብ በሚለው መርሃ ግብሯ አማካይነት በዓለም ዙሪያ የምግብ ዋስትና እንዲሁም ዘላቂ የግብርና ምርት እድገትን ለማረጋገጥ በቁርጠኝነት መስራቷን ትቀጥላለች በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
በመጨረሻም አድማጮቻችን ከእናንተው ከደረሱን አስተያየቶች የተወሰኑትን እናቀርባለን።
ሄሎ ቢዎች እንደምን አላችሁ? ደህና ናችሁ ወይ? አስተያየት መስጠት የምፈልገው የዜና አቀራረባችሁና ዘገባችሁን በተመለከተ ነው እና ብዙ የተለያዩ ኢትዮጵያ መንግስት የሚሰጡ ዜናዎችን ታቀርባላችሁ እና ሁልጊዜ የኢትዮጵያ ኢኮኖሚ እንዳደገ ኢትዮጵያ የበለጸገች እንደሆነ ነው የሚቀርበው እና ልክ የኢትዮጵያ መንግስት ቃል አቀባይ ነው የምትመስሉት። ለምንድን ነው ይሄ? ምናልባት የምታቀርቡት ዜና የተወሰነ መስመር መያዝ አለበት ተብሎ የሚሰጣችሁ መመሪያ አለ ከሌላ ባለሙያዎች ወይም ደግሞ ላይ ለምሳሌ በኢኮኖሚ አኳያ የምታቀርቡት እንደዚህ እድገት እየታየ ነው የሚለው ከባለሙያ የምታረጋግጡት ነገር አለ ወይ? ትክክል ነው ወይ የሚደርሳችሁ መረጃ? እና ይሄን ማወቅ ፈልጌ ነው። ለዚህ ምላሽ ደስ ይለኛል። በተረፈ አመሰግናችኋለሁ። ደህና ሁኑልኝ። ታደሰ ነኝ ከዲሲ።
ብራቮ ቪኦኤ። ስለ ኤርትራ ጫፉ መናገራችሁ ትልቅ ነገር ነው። እኔ ኤርትራዊ ነኝ። የኤርትራ ህዝብ ለ30 ዓመት ከወንድሙ ከኢትዮጵያ ህዝብ ጋር ደም ተፋሰዋል። ይሄም የተሻለ ነጻነት ለማግኘት ነበረ። ኢሳያስ አፈወርቅ ለ24 ዓመት አለ አንዳች ህግ፣ አለ አንዳች ፓርላማ፣ አለ አንዳች ነገር ህዝቡን እንደ ግል ኩባንያው አድርጎ እየተጫወተበት ነው። ራሱ ወታደር ያደርጋቸው ትልልቅ የሆኑ ሰዎች አቅመ አዳም የደረሱት ከራሱ ከጠፉ ሽማግሌ አባቶቻቸው ወይም እናቶቻቸው በህይወት ካሉ ልጃቸው አምጡ ተብሎ ይታሰራል። 50,000 ብር 50,000 ናቅፋ ክፈሉ ተብሎ 50,000 ናቅፋ እንዲከፍሉ ይደረጋል። የኤርትራ ህዝብ ደም እያለቀሰ ነው። የሚረዳው አጥቶ ወደ ሰማይ ቢያንጋጥጥ እግዚአብሔርም ጨከነበት። ወደ ዓለም ቢጮሁም በየምድረ በዳው ቢቃጠልም ቢጠፋም ማነህ ያለው የለም። አሁን ግን ምናልባት አውሮፓውያኖች እንባውን አይተው እንባውን እንዲያብሱለት የኤርትራ ህዝብ ተናገር ቢባል እንጃ 1,000 ገጽ ቢጽፍም ስለ ኢሳያስ ተናግሮ የሚበቃው አይመስለኝም። Thank you.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናቸው አሉ አከበደና
አዳነች ተሳየንን ከአቀናባሪያችን ንጉሱ ታምሬና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰነበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም
ሰላም፣ ደህና ደሩ
ደህና ደሩ።